B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ በዛሬ ምሽት ስርጭታችን ከሚደመጡት ጉዳዮች መካከል ዛሬ የኢዳል ፈጥር በዓል በመላለም ተከብሯል። ኢትዮጵያ ውስጥ የነበረውን አከባበር የሚያስቀኝ ዘገባ ይኖርናል።
በጣም ወደ 59 ፋይናንስ ኤሪያ ውስጥ የገቡ ያሉ ድርጅቶች ተወዳድረዋል። ከዛ ውስጥ እንግዲህ እኛ አሸናፊ ሆነን እንግዲህ የአፍሪካ እና ሚድል ኢስትን ወክለን ወደሚቀጥለው ኮምፒቲሽን አልፈናል ማለት ነው።
አሪፍ ፔይ የተሰኘው ክፍያ አቀላጣፊ አገልግሎት መስራች አቶ ሀብታሙ ታደሰን የሰማናቸው ከፋይናንስ ቴክኖሎጂ ጋር በተያያዘው መሰናዷችን ሙሉ ሀሳባቸው ይሰማል። ሌሎች ጉዳዮችም የተካተቱበትን ዘናዱ ሀብታሙ ስዩም መራለው። ኤልያስ አስማረ ደግሞ የድምጽ ቅንብሩን ያከናውናል። ከሁሉ በፊት አጫጭር ያለም ዜናዎች ይሰማሉ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። ለመላው የእስልምና ሃይማኖት ተከታዮች እንኳን ለኢዳል ፍጥር በዓል በሰላም አደረሳችሁ። 142ኛው የኢዳል ፈጥር በዓል ዛሬ ኢትዮጵያን ጨምሮ በመላው ዓለም ተከብሯል። በአዲስ አበባ ስታዲየም የተካሄደ የኢድ ሶላት መርሃ ግብር ላይም ሃይማኖታዊ አባቶች መልእክት አስተላልፈዋል። በስነ ስርዓቱ ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ፕሬዝዳንት ተቀዳሚ ሙፍቲ ሐጅ ኢድሪስ የሙስሊሙ ህብረተሰብ ለተቸገሩ ወገኖች ማገዝ የሃይማኖታዊ አስተምሮ ግዴታ ነው ሲሉ አሳስበዋል። ባምቦ ስታዲየም የተሰበሰበው ህዝብ ሙስሊምም ለፈጣሪ ምስጋና ሲያቀርብ ይዋል ሲሆን በስነ ስርዓቱ ላይ የነበሩ ተሳታፊዎች በዓሉ ሲከበር ያጡና በተለያዩ ችግር ውስጥ ያሉትን በማሰብ መሆን ይገባል ሲሉ አስተያየታቸውን ለአሜሪካ ድምጽ ሰጥተዋል። በኢትዮጵያ ትግራይ ክልል የሰባዊ ረዴት ተደራሽነትን በሚመለከት የተወሰነ አዎንታዊ ዜና ያለ ቢሆንም ሁኔታው አሁንም ያልተረጋጋና የማያስተማመን መሆኑን በሀገሪቱ ያለው የሰባዊ ጉዳዮች አስተባባሪ ቢሮ አስታውቆናል ሲሉ የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪሽ ተናገሩ። በክልሉ እጅግ በከፋ ችግር ላይ ላሉ ገጠራማ አካባቢዎች ሰባዊ እርዳታ ለማቅረብ እየተደረገ ያለውን ጥረት ከቅርብ ቀናት ወዲህ በወታደራዊ ኃይሎች በሚፈጸሙ ክልከላዎች ምክንያት የእርዳታ ተደራሽነት በከባድ ሁኔታ እየተደናቀፈ ነው ሲሉ ዱጃሪክ አክለዋል። በሰሜን ምዕራብ፣ በማዕከላዊ፣ በምስራቃዊ፣ በደቡብ ምስራቃዊና ደቡባዊ ዞኖች ግጭቱ መቀጠሉን ሪፖርት ደርሶናል ሲሉም ተናግረዋል። አጣዳፊ የመጠለያና ምግብ ያልሆነ እርዳታ ከሚያስፈልገው 3 ሚሊዮን ህዝብ ውስጥ ሚያዝያ 3 ቀን እርዳታ የደረሳቸው 347000 ሰዎች መሆናቸው ተገልጾልናል ያሉት የመንግስታቱ ድርጅት ቃል አቀባይ የዝናብ ወቅት ከመጀመሩ በፊት ከቀያቸው ለተፈናቀሉ ሰዎች ክብራቸው በሚጠበቅበት መንገድ የሚጠለሉበት ስፍራ ማዘጋጀት ወሳኝ መሆኑንም አሳስበናል ብለዋል። ህንድ ውስጥ በኮቪድ-19 ምክንያት የሚሞቱት ሰዎች ቁጥር መጨመሩን ቀጥሏል። ዛሬም እንደ ትላንቱ ከ4000 በላይ ሰዎች ለህልፈት የተዳረጉ ሲሆን ባለፈው 24 ሰዓት ጊዜ ብቻ 262730 ሰዎች በቫይረሱ መያዛቸውን የሀገሪቱ የጤና ሚኒስቴር አስታውቋል። የቫይረሱ በከፍተኛ ፍጥነት መዛመት ግዙፍ ሰብአዊ ቀውስ የፈጠረ ሲሆን ሆስፒታሎች ሞልተዋል። ከባድ የኦክስጅን እጥረቱም እንደቀጠለ ነው። በሌላ በኩል በጃፓን በአለም አቀፍ ወረርሽኝ ምክንያት ዘግይቶ የታቀደው የቶኪዮ ኦሎምፒክስ ሌላ ችግር መጥቶበታል። 40 የሀገሪቱ ከተሞች ከዋና ዝግጅት አስቀድሞ በሚካሄዱ መሰናዶች የሚሳተፉ አትሌቶችን ሊያስተናግዱ ተይዞ የነበረውን መርሃ ግብር መሰረዛቸውን የጃፓኑ ኒኬ ጋዜጣ ዘግቧል። የዩናይትድ ስቴትስ የሩጫና ዝላይ ስፖርት አትሌቶች ቡድን ጃፓን ቺባ ከተማ ውስጥ ሊያደርግ የነበረውን ልምምድም መሰረዙ ታውቋል። የእስራኤል ወታደራዊ አዛዦች ጋዛን ለመውረር እቅድ አቅደዋል። ዛሬ ለዋና አዛዦቹ የውጊያ እቅዳቸውንም ያቀርባሉ ተብሏል። የእስራኤል የመከላከያ ኃይሎች ቃል አቀባይ ሂዳይ ዚል ቢርማን ለሀገር ውስጥ የዜና ማሰራጫዎች በሰጡት ቃል የምድር ጦር ሰራዊታችን ጋዛ ገብቶ ለማጥቃት የሚያስችል ዝግጅት እየተደረገ ነው ሲሉ አረጋግጠዋል። የእስራኤል መከላከያ ኃይሎች ከሌሎች እግረኛና ታንከኛ ብርጌዶች ወታደሮችን ወደ ጋዛ ድንበር ወስዶ አስፍሯል። ታንኮችና ብረት ለበስ ተሽከርካሪዎችም ድንበሩ ላይ አከማችቷል። ታጣቂ እስላማዊ ቡድን ሐማስ የሚቆጣጠረውን አካባቢ ለመውረር የእስራኤል መንግስት መፍቀድ ይኖርበታል። የጦር ሰራዊቱ ፍቃዱ ከተሰጠው ከሰባት አመት በፊት አካባቢውን ወሮ ከጠቃ ወዲህ ግዛቱን ሲወር የመጀመሪያው ጊዜ ይሆናል። የእስራኤል የጦር ኃይልና የፍልስጤም የሐማስ ተዋጊዎች ትላንት ረቡዕ ለሊቱን ከባድ የሮኬት ተኩስ ልውውጥ አድርገዋል። የእስራኤል ባለስልጣናት እንዳሉት በተለያዩ የሀገሪቱ ከተሞች ረብሻ ገርሽቶ 400 ሰዎችም ታስረዋል። ዛሬ በጋዛ ዋናው የሐማስ ተዋጊዎች አዛዥ በእስራኤል ያየር ጥቃት መገደሉን ተከትሎ የቡድኑ ተዋጊዎች እስራኤል ላይ በተከታታይ ሮኬቶች ተኩሰዋል። በሁለቱ ወገኖች የተኩስ ልውውጥ ጋዛ ውስጥ የተገደሉ ሰዎች ቁጥር እስከዛሬ ሐሙስ ማለዳ 83 መድረሱን የፍልስጤም የጤና ሚኒስቴር ገልጿል። 17ቱ ህጻናት መሆናቸውንም አክሏል። ጋዛ ውስጥ ያሉ የበጎ አድራጎት ድርጅቶች እንደተናገሩት አንዳንዶቹ ሰዎች የተገደሉት ሐማስ ወደ እስራኤል የተኮሳቸው ግን ኢላማው ጋር ሳይደርሱ በወደቁ ሮኬቶች ተመተው መሆኑን ገልጸዋል። አድማጮች ለሰዓት ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ማናቸውም ማስተያየቶችም ሆነ ጥቆማዎች ቢኖራችሁ በማህበራዊ ገጾቻችን በኩል አድርሱን። ቪኦኤ አማሪክ መገኛችን ነው። ወደ ቀዳሚው ዘገባ እንሻገር። ዛሬ በመላ ዓለም ላይ የሚኖሩ የእስልምና እምነት ተከታዮች የኢድ አልፈጥርን በዓል ሲያከብሩ ውለዋል። ኢትዮጵያ ውስጥ ከነበረው አከባበር መካከል የአዲስ አበባውን ድባብ ፀሐይ ዳምጠው በመቀጠል ታሰማናለች።
አላሁ አክበር አላሁ ያ ዋፊ ወያ ሰሪዑ አላሁ አክበር አላሁ አክበር አላሁ ያ ካፊ ወያ ሰሪዑ።
ዛሬ ከጠዋቱ 12 ሰዓት ጀምሮ በሚሊዮኖች የሚቆጠሩ የእስልምና እምነት ተከታዮች በአዲስ አበባ ስታዲየም የተለያዩ ሃይማኖታዊ ኩነቶች ሲከውኑ ቆይተው በኢድ ሶላት መርሃ ግብሩን አጠናቋል። በመርሃ ግብሩ ላይ ተቀዳሚ ሙፍቲ ያጂ ዑመር እድሪስ እንኳን ለ1442ኛው ዓመት ሂጅራ የኢድ አልፈጥር በዓል አደረሳችሁ አደረሰን ብሏል። የረመዳን ወር በሙስሊሙ ማህበረሰብ ዘንድ የሰላም የፍቅር የመተሳሰብና የአብሮነት ወር ነው ያሉት የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ እድሪስ ዛሬም የሚከናወኑ 13 አስፈላጊ ሃይማኖታዊ ተግባራት አሉ ሲሉ ገልጸዋል።
እነዚህ ሃይማኖታዊ ተግባራቶች ናቸው። ከ13ቱ ተወዳጅ ተፈላጊ ጉዳዮች አንደኛው ደስታ ነው። በዛሬ ቀን ማንኛውም ሰው ደስታ ሊገልጽ፣ ቤተሰቡን ሊያስደስት፣ ጎረቤቱን ሊያስደስት ተገቢ ነው። ሌላው ሰደቃ ማበርከት አስፈላጊ ነው። ሰደቀተል ፊጥር መስጠት ድሆችን ከዛሬ ቀን ክጃ ለአልመና ማብቃቃት አስፈላጊ ነው። የቆም ፍቺ ሰደቃ ያላወጣን እንዲው ቆሙ በይነ ሰማይ ወልአርድ ይንጠለጠላል ተብሏል። ወዲ አላህ መቃረቢያው ሰደቀተል ፊጥሩ ነው።
ተቀዳሚ ሙፍቲ ሀጂ እድሪስ አክለው በመዋደድ በመተሳሰብ በአንድነት ከቆም ጠላት ህዝቡን ለመነጣጠል ቀዳዳ ያጣልና አንድነታችሁን አጠናክሩ፣ ሰላም ወዳድ ህዝብ መሆናችሁን በተግባር አሳዩ ስሉ ተደምጧል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳንቻ ቤቤ በበኩላቸው የእንኳን አደረሳችሁ መልእክት አስተላልፈው በቅዱስ የረመዳን ጾም ወቅት የተከናወኑ መልካም ተግባራት ተጠናክረው እንዲቀጥሉ ጠይቀዋል። የአብሮነት ሴቶቻችንና የውስጥ አንድነታችን በማጠናከር ከሁሉም አቅጣጫ የምትደረግብንን ጫና መከላከል አለብን ሲሉም አክለዋል።
አገራችን ካለችበት ወቅታዊ ሁኔታ እንድትወጣ ዱዓ በማድረግ ሙስሊሙ ማህበረሰብ አርአያነት ያለው ተግባር በመፈጸም ያሳለፈው ወር ነው። ይህ በአንድ ወቅት ላይ ረመዳን ወርን ብቻ ጠብቀን የምናደርገው ሳይሆን የዘንድሮው የረመዳን ወር በተለይም በመዲናችን አዲስ አበባ ከሌሎች ሃይማኖት ተከታዮች ጋር በመሆን በጋራ በማፍጠር አንድነትን በማሳየት የአብሮነት ሴቶቻችን ላይ እያንጃበበ የመጣውን አቧራ ለማራገፍ ትልቅ አስተዋጽኦ አበርክቷል። ሀገራችንን ለማፈራረስ ሌት ተቀን የሚታክሩ ኃይሎች በብሔርና በሃይማኖት ስም ሊነጣጥሉን ስውር ዓላማቸውንም በራሳችን እጅ ለማሳካት የሚያደርጉት ሙከራም ፈጽሞ እንደማይሳካ በታላቁና ክብረ ወሰንን በከበረው የጎዳና ላይ እስጥር ፕሮግራም በግልጽ መናገር ተችሏል።
አቶ መሐመድ አህመድ የበዓሉ ተሳታፊ ነበሩ።
ዘንድሮ ያው አልሐምዱሊላህ ሁሉም ነገር የተሟላ ነው እና ያው ከምስኪን ወንድሞቻችን ያለን ነገር ተካፍለን በልተናል። አልሐምዱሊላህ በመጪው ደግሞ የበለጠ ነገር ከአላህ እንጠብቃለን። ብቻ ያው በተቻለና ቀን የተወሰኑ ሰዎች ሆነን አካባቢያችን ላይ የተወሰነ ጀማዓ ሰግደናል፣ የኢድን ሰላት ሰግደናል እና በተረፈ ግን ዘንድሮ ግን አልሐምዱሊላህ አላህ ደግሞ ለዚያ በቃን። ያው በጀማዓ ማክሱም ተጠቅመን አልሐምዱሊላህ በላውንም አላህ ቀንሶልን ይሄው የኢድ ሰላት በጀማዓ ስቴዲየም ውስጥ ለመስገድ አላህ አበቃናል።
አምና ኮቪድ-19 በኢትዮጵያ በመከሰቱ የኢድ ሶላት በጀማዓ አልተከበረም። ዘንድሮ የኮቪድ-19 ወረርሽኝ ቢኖርም ጥንቃቄ ያደረግን በዓሉን እያከበርን ነው ያሉት ደግሞ አቶ ሰፋ ፍሬድ ናቸው።
ኮሮና ነው አዘንድሮ በጣም በሰላም በሁሉም ከወንድሞቻችን ጋር እየሰከነ ነው። ኮሮና እየተበከለ ነው። በኮሮና ሁሉም እየተበከለ ነው። አልሐምዱሊላህ እስካሁን ጥሩ ነው ያለው። ሁሉም ማስክ አድርጎ ማንንም ሳያስገድደው በራሱ ማስክ አድርጎ በራሱ ፖሊስ ሆኖ ራሱ ተጣጣቂ ሙስሊሙ ሁሉም በራሱ ነው።
የዘንድሮ የኢድ አልፈጥር በዓል ኮቪድ-19 በኢትዮጵያ ከተከሰተ ሁለተኛው ኢድ ሲሆን ባለፈው ዓመት ሁሉም በየአካባቢው ባለበት ነው ያከበረው። ነገር ግን ዘንድሮ በአዲስ አበባ ከተማ የተከበረው የኢድ በዓል በሚሊዮኖች የሚቆጠሩ ህዝበ ሙስሊሞች ተሳታፊ ሆነዋል። ኮቪድን ለመከላከል ያፍና ያፍንጫ መሸፈኛ አድርጎ የወጡ ቢሆንም ርቀትን መጠበቅና መጨባበጥ ላይ ምንም ጥንቃቄ ሲደረግ እንዳልነበረ በስፍራው አስተውያለሁ። የጤና ባለሙያዎችና የሃይማኖት አባቶች ግን ህዝቡ ሁሉንም የጥንቃቄ ዘዴዎች ተግባራዊ በማድረግ ራሱንና ቤተሰቡን ብሎም ማህበረሰቡን ከወረርሽኙ እንዲጠብቅ በተደጋጋሚ ይወተውታሉ። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አላሁ አክበር አላሁ አክበር አላሁ ያዋፊ ወያ ሰሪዑ አላሁ አክበር አላሁ አክበር።
አርፌ የክፍያ ስርዓትን ለማቀላጠፍ ያለመ በሙከራ ላይ የሚገኝ አገልግሎት ነው። አገልግሎቱ ቪዛ የተሰኘ ተቋም በሚያዘጋጀው የፋይናንስ ቴክኖሎጂ ፈጣሪዎች ውድድር ላይ ኢትዮጵያን ለመወከል እንደተመረጠም ተሰምቷል። ስለ አገልግሎቱ እንዲሁም ተያያዥ ጉዳዮች ላይ ሐሳባቸውን ያጋሩን ዘንድ የድርጅቱን ኃላፊ አቶ ሀብታሙ ታደሰን በስልክ አግኝተናል።
እንግዲህ ባጭሩ ደው ለማስረዳት ያህል ያው ስኩዌር አፕ የሚባል አፕሊኬሽን አለ። ያው አሜሪካን ሀገር ሞባይል ላይ የሚጫን አፕሊኬሽን አለ። ከዛም ሪደር አለ፣ ልክ ሄድፎን ጃኩ ላይ የሚሰካ ማለት ነው። ያንን በመጠቀም እንዲሁም የአንድን ሰው ኤቲኤም ካርድ ወይም ዴቢት ካርድ ወይም ክሬዲት ካርድ በመጠቀም ኤሌክትሮኒክ ትራንዛክሽን እንዲፈጽም የሚያስችል አፕሊኬሽን ነው ለኢትዮጵያ ማርኬት የሰራ ነው። ይሄም አፕሊኬሽናችን እንግዲህ ኢትዮጵያ ውስጥ ያሉትን ወደ 17 አካባቢ ያሉ ባንኮች አሉ። የሁሉንም ካርዶች በመጠቀም አንድ ሰው ግብይት መፈጸም ይችላል። ከቤቱ ቁጭ ብሎ የዩቲሊቲ ቢልስ፣ የውሃ፣ የመብራት፣ የምሳሌ ትራፊክ ፋይንስ የመሳሰሉትን ነገሮች መክፈል የሚያስችል ወይም አሜሪካ ሀገር ላይ የምናያቸውን አይነት ሰርቪሶች ለኢትዮጵያ ማርኬት ፕሮቫይድ የሚያደርግ የፋይናንሻል ተቋም ነው።
በአጠቃላይ የግብይትና መሰል ጉዳዮችን ለማቀላጠፍ የተሰራ መተግበሪያ ነው ማለት ነው።
ልክ ነው።
በቅርቡ ቪዛ ኤቭሪዌር ኢኒሽቲቭ በተሰኘ የቪዛ ተቋም ባዘጋጀው የሀገር ውስጥ የፋይናንስ ቴክኖሎጂዎች ውድድር ላይ ማሸነፋችሁ ተሰምቷል። ባለድል መሆናችሁ ለቀጣይ ስራዎቻችሁ ምን መልካም ነገር ያመጣል?
እሱ እንደገለጹት ቪዛ ኤቭሪዌር ኢኒሽቲቭ የሚባል ኮምፒቲሽን አለ። 2015 አካባቢ የጀመረ ነው። በዚህም እንግዲህ ከመቶ ሀገራት በላይ እንዲሁም ከ7000 ስታርታፖች በላይ በዚህ 6 ዓመት ውስጥ ተሳትፈዋል። ኢትዮጵያ ስትሳተፍ ይህ የመጀመሪያው ነው። ከኢትዮጵያም ወደ 59 ፋይናንሱ ኤሪያ ውስጥ እየገቡ ያሉ ድርጅቶች ተወዳድረዋል። ከዛ ውስጥ እንግዲህ እኛ አሸናፊ ሆነን እንግዲህ የአፍሪካ እና ሚድል ኢስትን ወክለን ወደሚቀጥለው ኮምፒቲሽን አልፈናል ማለት ነው። ያው ብዙ ጊዜ ኢትዮጵያ ውስጥ የፋይናንሻል ሴክተሩ ብዙ የተስፋፋ አይደለም፣ ትንሽ ሰዎች ብቻ የሚጠቀም ነው። ስሞል ሚዲየም ኢንተርፕራይዝ የምንላቸው ኤምፓወር አያደርግም ወይም ደግሞ ለስሞል ቢዝነሶች የቆመ አይደለም እና የኛ አላማ እነሱን ኤምፓወር ማድረግ የስራ እድል መፍጠር የነሱ ማርኬት ማስፋት ነውና ያው ኢትዮጵያስ ኤክስፐርቲዙ የለም እንደምታወቀው ኤክስፒሪየንስ ሆነ ዲጂታል የለምና ከቪዛ ጋር ማሸነፋችን ያው እቺን ከፈት እንዲል ግሎባል እንድናስብም አድርጎናል። ከኢትዮጵያ ውጪ መግባት እንደሚቻል ያሰብን ነው። ቪዛው ለኢትዮጵያ እንደመጣ ሁሉ እኛም ወሬሎቹ ዓለሞች መግባት ማንችልበት ነገር የለምና አንደኛ የተማርነው እንግዲህ ቪዛን ኤክስፐርቲዞች ቪዛ ኔትወርክ ተጠቅመን የተሻለ ፕሮዳክት ይዘን ወደ ገበያ እንደምንገባ እንድናስብ አስችሎናል።
እንግዲህ ቀደም ብሎ እርሶም ጠቅሰውታል ኢትዮጵያ ኢንተርኔትን በመሰሉ መሰረታዊ አገልግሎቶችም ገና ከሚባሉ ሀገራት መካከል ናት። የፋይናንስ ህጎቿም ጥብቅ ከሚባሉ የአፍሪካ ሀገራት መካከል መሆኗ ይጠቀሳል። ስራችሁን በመታከናውኑበት ጊዜ እነዚህ ጉዳዮች ፈተና አልሆኑባችሁም ወይ? በምንስ ሁኔታ ነው ለሽልማት ያበቃችሁን ብቃት መፍጠር የቻላችሁት?
ያው እንግዲህ ልክ ነው። ኢትዮጵያም እንግዲህ ፋይናንስ ህጎቿም የኢንተርኔት ፔኔትሬሽንም ስትናይ እንግዲህ ዋን ኦፍ ዘ ሎስት ነው። አት ዘ ሴም ታይም ደግሞ ይሄ የህብረተሰባችን ክፍል የቴክኖሎጂ ውጤትን ወይም የቴክኖሎጂን ቫሊዩ መረዳት የቻለበት ጊዜ ላይ ደርሰናል። ስለዚህ የዛሬ 3 እና 4 ዓመት በፊት የነበረው ፐርሰፕሽን እና አሁን ላይ ያለው በጣም ተለውጧል። ከመንግስትም አካል ከናሽናል ባንክ ኦፍ ኢትዮጵያም አካል የዛሬ ዓመት ያልነበረ አዲስ ህግ ነው እንግዲህ በብሔራዊ ባንክ በኩል ወጥቶ የፊንቴክ ካምፓኒዎችን እውቅና ሰጥቷቸው በዚህ በፋይናንስ ዘርፍ ውስጥ መግባት ይችላሉ ተብሎ ፕራይቬት ሴክተር የፍቃድ ያገኛል ብለን የምንጠብቀው የእኛ ድርጅት ነው። እሱንም ይዘናል። እንግዲህ እስከዛሬ ድረስ የነበረው ምንድን ነው? ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ በማሰብ ህብረተሰቡ በቀላሉ ሊጠቀም የሚችላቸውን ቴክኖሎጂ ውጤቶች ወይም ሞባይል አፕሊኬሽኖች ይዘን ነው የመጣ ነው። እንግዲህ እዚህ 4 ዓመት ውስጥ ሰው ምን ይወዳል፣ ምን ይጠቀማል፣ ኢንተርኔት ስፒዳችን ምን ያህል ነው። ስለዚህ እነዚህን ሁሉ ነገሮች በማሰብ በቀላሉ ፈጣን ባልሆነም የኢንተርኔት ስፒድ ሊሰራ የሚችል ክፍያ ስርዓት ነው ይዘን የመጣ ነው።
እንግዲህ እርስዎም እንደሚያውቁት ባለፈው 1 ዓመት ዓለምን እያስጨነቀ የነበረው የኮቪድ-19 ቫይረስ ነበረ። በሌላ በኩል ደግሞ የቴክኖሎጂ ተቋማት ምርቶቻቸውንና አገልግሎታቸውን ለማስተዋወቅ ወይም በርካታ ሰዎች እንዲጠቀሙባቸው ለማድረግ ድሉን እንደከፈተላቸው ይነገራል። በእናንተ ተቋም ላይ የነበረው የዚህ የቫይረስ ሁኔታ የፈጠረው አዲስ ለውጥ ምንድን ነው?
ጥሩ ጥያቄ ነው። እንግዲህ እኛ ገና በአዲሱ በወጣው መመሪያ መሰረት ገና ላይሰንስ ለየትኛውም ድርጅት ስላልሰጠ ገና ገበያ ውስጥ አልገባንም። ግን ባንኮች እኛ ጋር እንዲሰሩ ሄዶ ለማሳመን በጣም ይከብደን ነበረ። ያው አንተ እንደገለጽከው በኮቪድ ከመምጣቱ በፊት አመታቶች ሁሉ የፈጁብን ጊዜ ነበረ። ይሄ ቴክኖሎጂ ለባንኮች አስፈላጊ ነው፣ ተደራሽነቱን ለመጨመር፣ ድህነትን ለመቅረፍ፣ እንዲሁም ደግሞ ይሄ ፋይናንሻል ኢንክሉዥን የሚለው ውስጥ ይሄ የህብረተሰቡን ክፍል ከዛ ውስጥ ውጭ ያለው አብሶ ገጠራማ ኢትዮጵያ ውስጥ የሚኖረ ህብረተሰቡን ክፍል ወደዚህ ውስጥ ለመጨመር ይሄ ግዴታ ነው፣ እንደዚህ አይነት ቴክኖሎጂ ያስፈልጋል ብለን በምንሄድበት ጊዜ ብዙ ታማኝነት አናገኝም ነበረ። ወይም ኢትዮጵያውያኖች ካለውም የኢንተርኔት ፔኔትሬሽን አኳያ ሊጠቀሙት አይችሉም የሚል ተገቢ ያልሆነ አስተሳሰብ ነበረ። ግን አሁን ይኸው ኮቪድ ከመጣ በኋላ ህብረተሰቡ ክፍሉ ይሄ ለምሳሌ ትራንስፖርት ዘርፍ ብትል ታክሲ ሄሊንጎችን መጠቀም፣ ቤቱ ቁጭ ብሎ ምግቡን ማዘዝ፣ ቤቱ ቁጭ ብሎ የውሃ የመብራት መክፈል፣ እነዚህ የመሳሰሉ ነገሮች ላይ በጣም ህብረተሰቡ ክፍሉ ቁጭ ብሎ እንዲጠቀም አድርጎታል። ይሄም ሲጠቀም ምኑን ተረዳ? ኮንቪኒየንሱን ተጠቀም፣ ላጠቃቀም ተረዳ፣ ጊዜ መቆጠቡን፣ ባንክ ሄዶ ከሚሰለው ጊዜ መቆጠቡ እንደሚችል አወቀ። ባንኮችም ደግሞ ፊውቸሩ ያለው እንደነዚህ አይነት ተቋማት ላይ ነው፣ ግብያ ስርዓትን በመክፈት ለቢዝነሶች ቀላል የሆነ ሲስተም እንዲጠቀሙ በማቅረብ እንዲሁም ደግሞ ከኢኮኖሚ ውጭ ያለውን ገንዘብ ወደ ፎርማል ኢኮኖሚ ወደ ባንኮች እንዲገባም የሚያደርገው እንደዚህ አይነት ስርዓት እንደሆነ በማወቃቸው ድሮ ይፈጅብን የነበረውን ለማሳመን ጊዜ አጥሮ እንደውም ባንኮች እኛን ፓርትነሮቻቸው እንድንሆን አብረን እንድንሰራ እየጠየቁን ነው የምንገኘው። እና ይሄ የኮቪድ መምጣት ያው መጥፎ ጎን እንዳለ ሁሉ እንደዚህ አይነት ቴክኖሎጂዎች ደግሞ ጥሩ ጎኑም ህብረተሰቡ እንዲረዳው፣ ባንኮችም እንዲረዱት፣ መንግስትም እንዲረዳውና እንዲያግዝ አድርጓል ብዬ አስባለሁ።
አቶ ሀብታሙ ታደሰ ጋር ያደረግነው ቆይታ ሙሉ ቅጂ በዌብሳይታችን ላይ ይገኛል፣ እንድታዳምጡትም እንጋብዛለን። ፍቅርታ አያና ላለፉት 25 ዓመታት ባለፈለገ ሰላም የስነ ጥበብ ትምህርት ቤት ውስጥ በአካል ተምሳሌት ሞዴልነት አገልግላለች። ባለፉት 25 ዓመታት ለረጅም ሰዓታት ያክል በአንድ አይነት ቅርጽ አንድ ቦታ ላይ ብቻ አተኩራ በማየት እድሜዋን አሳልፋለች። የሁለት ልጆች እናት የሆነችው ፍቅርተን በመሳል በርካታ ታዋቂ ሰዓሊያን እጃቸውን አፍታተዋል። ችግረኛ እናቷን ለመርዳት ብላ የገባችበት የአካል ተምሳሌትነት ስራም የጥበብ ፍቅር እንዲያድርባት የኋላ የኋላ ምክንያት ሆኗል። የሁለት ልጆች እናት የሆነችው የፍቅርታ አያናንና በአሁኑ ሰዓት በአለ የስነ ጥበብ ትምህርት ቤት ውስጥ የሶስተኛ ዓመት ተማሪ ሆኖ ሳሌ ክብረውም ስዩምን ያነጋገረችው ኤደን ገረመው ናት። እንደሚከተለው አሰናድተዋለች።
ታደሰ መስፍን፣ መርዕት ታፈሰ፣ ዳዊት አበበ፣ ኤርሚያስ ቁባይ፣ ፍቅሩ ገብረ መድህንን የመሳሰሉና ሌሎች ታላላቅ ኢትዮጵያውያን ሳሊያን ያለፉበት አለ የስነ ጥበብ ትምህርት ቤት ውስጥ የጥበብ ተማሪዎች እጃቸውን ከብሩሽ የሚያዋድዱባትና ክህሎታቸውን ያዳበሩባት ሰው ናት። ፍቅርታ አያና በስነ ጥበብ ትምህርት ቤት ውስጥ በአካለ ተምሳሌትነት ለ25 ዓመታት አገልግላለች። ስራዋን እንዲህ ተገልጸዋለች።
አንድ እግር ቆመች። አንድ እግር ማለት ፖዝ አድርገሽ ክብደትሽን አንድ እግር ላይ አድርገሽ ለሁለት ሰዓት ለሶስት ሰዓት ሳትንቀሳቀስ አንገትሽም ፖዙን ይዘሽ በቃ ሳትንቀሳቀስ እይታሽም አንድ ቦታ ላይ ሆኖ ተማሪዎች እርሳስ ሲያዙበት ሰዓት ጀምሮ አንቺ እየነደፉ እያለ የሆነ ምናምን የለም ተቀጽ ነው እንደዛ እና ምንድነው አንገትሽም ምንሽም ምንሽም ሁሉም አንድ እይታ ይለያል። ተማሪ ቀጥታ ልክ እንደ መጽሐፍ ቆሚያለሽ በቃ ከአንቺ ኮፒ ያደርጋሉ ተማሪዎች። ገርሽ ክረምት አለ ልብርዳን አያልን ምናልላውን ውጪ ጎርፍ ዝናብ እየዘነበ እኔ ገብቼ እቆማለሁ። ቀጥታ ብርድ ነው ዛሬ ምናምን የለም እቆማለሁ።
ስራዋን እጅግ ወዳው እንደምትሰራው የምትናገረው ፍቅርታ አያና አዲስ አበባ መሃል 4 ኪሎ ላይ ተወልዳ ነው ያደገችው። የዛሬ 27 ዓመት በዳግማዊ ምኒልክ ትምህርት ቤት የ8ኛ ክፍል ተማሪ በነበረችበት ሰዓት እናቷ ከሚሰሩበት መስሪያ ቤት ተቀንሰው በመውጣታቸው ትምህርቷን ማቋረጣና ወደ ቆሎ ንግድ መግባቷንም ትናገራለች። ይሁን እንጂ የቆሎ ንግድ ስራው ቤተሰቧን ለመደጎም በቂ ባለመሆኑ ሌላ ስራ በመታፈላልግበት ሰዓት ነው ይህንን የአካለ ተምሳሌትነት ስራ ያገኘችው።
እኔ እስከ 8 ላይ ተማርኩት። የሚገርምሽ ግን ያው የሚኒስትሪ ድሮ ምክለት ብር የሚከፈል ነበር። የሚገርምሽ ቅዳሜ ትምህርት ማጠናከሪያ ተብሎ እና እሱ እንኳን መክፈል አቅቶን በዛ ሰዓት ረሃቡን ጥሙን ልነግርሽ አልችልም። 3-4 ቀን ጾም ማደር ፍጡን ማለት አንወድም እና በተፈጥሮ እናቴ ነው አስጠይቀም ምን እንደዛ እናቴን ተቸግራብኝ ተርባብኝ ተጠምታብኝ ማልፈልግ ብትብዬ ወደ አርት ስኩል አጋጣሚ ማስታወቂያ ወጥቶ ነበረ። ሄጂ አየሁት እና ምንድን ነው ስራው ምናምን አልኳቸው። እመዝግበኝ ያልኩት ተመዘገብኩኝ። አጋጣሚ መምህራኖች ነበሩ። ስንት ሰዓሊ ነው ያፈራሁት። ያው ህይወቴ እስካሁን በዚህ መንገድ ላይ ነው ያለ።
በሰዓት 4-5 ብር ሂሳብ እለት እለት በተሰጣት አንድ ገጽታና አንድ ቦታ ላይ ቆማ ወይም ቁጭ ብላ መሳሌ ጀመረችው ፍቅርተ በያኔው ደሞዝ በወር እስከ 100 ብር በማግኘት ቤተሰቦቿን መደጎም መቻሏን ትናገራለች። ለአመታት እጅግ ብዙ ሰዓሊያና ተማሪዎችን ካስተማሪዎቹ እኩል አሳድጋለች ማለት ይቻላል። አሁን ላይ የሁለት ልጆች እናት የሆነችው ፍቅርተ ራሷም ጥበብ እንደጠራቻትና መሳል መጀመሯን ነው የምትናገረው።
እኔ የሚገርምሽ ያው ሳሊ ማለት በጣም ይስጣቸውን ስለማውቀው አስተሳሰባቸውን ስለምወድላቸው ለልጄ ነበረ የምመኘው ለልጅ ለትንሿ እና አንዳንዴ ማም ብቻ ታየ አይምሮዋም ክፍት እንዲሆን አደርጋታለሁ። ብሌ በቃ ሳሊ ከሆነ ስራቷ መቆም ትችላለች። እዚህ ጋር ገባች አላገባች ምንም ማለት አይደለም። ሌላው ከራሱ ሰዓት የሚመጣ ነው እና ሆነ ወይ ለሰው ስለምንኮን ወደ አንቺ የሚሳካው እኔ ደግሞ በቃ ገባ ልበልሽ ገባ ውጤ ቀለቀ እንኩኝ አይደለም ገና ነው የምታዩ ነገር ይጋብዝሻል። እንደዚህ በአውጣው ገር ባልተማረ ጭንቅላት በተማረ ሳይሆን ባልተማረ ያልተማረም እንደዚህ ያስባል ብለሽ እንድታስብ አሁን ወጣው ማለት ነው። ያልተማሩ ሰዎች አያስቡም ብለን እናስባለን። በጣም ያስባሉ። የሚያሳሰባቸው ምን እንደሆነ ታውቂያለሽ? የሚያዩት ነው። የሚያዩት ሴት መጣ ጭንቅላታቸው ለራሱ መልስ ይሰጣቸዋል። እና ያ ያንን በቃ ና ብዙ ነገር አለ ያልተማር ነው
እኛ እንስለዋለን። ክብሮም ስዩም በአለ የስነ ጥበብ ትምህርት ቤት ውስጥ የ3ኛ ዓመት ተማሪ ሲሆን ፍቅርታ አያና በስዕል እቃዎች ብትደገፍ የማደግ ተስፋ ያላት ናት ይላል።
አሁን ሰው እየተረጃ ያለሽ ነው ወደ ፖርትሬት ለሚሄዱላቸው ፊገር ነገር ነው። ይህ ኤክስፕሬሽኒዝም ይባል አለ የአሳሳብ ስታይል ነው። እዚህ አይነት ነገር ግን ደግሞ ወደ አብስትራክት የሚሄድበት ነገር አለ እና ጄምስ አልባስ ካት የሚባል ጥቁር አሜሪካዊ ሰዓሊ እሱ ራሱን ያስተማረ አርቲስት ነበር እና ልክ ግን ራሱ ቢያስተምርም በጣም አንገፋ እና ወጣት ሰዓሊ ነበር በጊዜ በአሜሪካ ላይ ማለት ነው። አሁን ከእሱ ጋር በቃ ይቀራረ ይገናኛል አሰራራ ግን ደግሞ ትንሽ ድጋፍ ለውስጥ ይፈልታዲም ደግሞ ይበልጥ እኔ እንደማስበው መሆንም ያለበት ብዬ የማስበው ህይወቷ የአርት ውስጥ የነበረችበት ህይወት በስዕል አውጥታ ለህዝብ ሀሳቧን ብትገልጽ ብዬ ነው ሀሳብ የሰነዘርኩለት። ትልቅ ነገር ነው። እሷም አግኝታ የምታስበው በጣም ኦሪጂናል ክሩት ደስ የሚለ ህይወት ነው ብላ ግን ደግሞ ረፍት ያስፈልገኛል መስራት ፈልጋለሁ ስላለች ፍላጎቷን አርቲስቱ ሁሉ ፍላጎቷን ተረድቶ ድጋፍ አድርጎላት እንድትሰራ ይህ ትልቅ ታሪክ ነው ማለት እሷ እንደ በዚህ መልኩ ተሰራች ትልቅ ታሪክ ነው።
ፍቅር ታያና የጥበብ ስራዎቿን ለማሳደግና ለህዝብ ለማብቃት አሁንም ቢሆን ደሞዟ በቂ ባለመሆኑ የቴክኒክና የግብአት ድጋፍን ትሻለች። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم صمنا اياما احلى الايام يا ربي عيدها كل الاعوام صمنا اياما احلى الايام يا ربي عيدها كل الاعوام تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم الله مهان ليون مرتو ولون ميتامر كودا الزمان يدفتا تشنكان داري نوعيه تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم እዝነት ፍቅር ተላፍተን የችግረኛ ደጃን ኳክተን ካለን ምቸረው ሳቁስቴታ ዛሬ ነው ቀኑ የኛ ደስታ እለቱ ደምቆ በእናት ፈገግታ ቤቱ ሞቆ በሕፃናት ለታ ውብ ጨዋታ ልዩ ነው ቀኑ ዒድ ነው ደስታ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምፅ ቅንብሩ እስካሁን ድረስ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። በእስልምና እምነት ተከታዮች መልካም የኢድ አል ፈጥር
በዓል። ተክቢር አሊኩ ሐሴት ሞልቶ እርጋታ ስክነት ሰላም ሰጥቶ ልዩ መንፈስ የሚያጭረው የደስታችን ቀን تقبل الله